The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በሁሉም የኢትዮጵያ አካባቢ ይሄ አሁን ገና የመጀመሪያው ምልክት ነው። ሰፋ ያለ የኢትዮጵያን ክልል የሚያጠቃልል እንቅስቃሴ ነው። ይሄ የሚሆነው በደቡብም፣ በምዕራብም፣ በምስራቅም፣ በሰሜንም እነኚህ እንቅስቃሴዎች ይቀጥላሉ።
የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው። ድርጅታቸው በደቡብ ኢትዮጵያ በቅርቡ ለደረሰው ጥቃት ኃላፊነቱን እንደሚወስድ ካሳወቁበት የተቀነጨበ ነው። ለዝርዝሩ በአብይ ርዕስ ጠብቋቸው።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ አርብ ግንቦት 5 2008 ዓ ም ነው። የምናስተናግዳችሁ ሰለሞን ክፍሌና
ቆንጂት ታዬ ነን።
መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
በአፋር ክልል አሚባራ አካባቢ በጎርፍ መጥለቅለቁ ተነግሯል። ረባዳማዋ ቴሩ ከሌላ ቦታ በመቆራረጧ ምክንያት ነዋሪዎች በሄሊኮፕተር እንዲወጡ እየተደረገ ነው። እስካሁን በአደጋው 2 ሰው ሞቷል። በሀገሪቱ ዙሪያ በተለያዩ አካባቢዎች በደረሱ የጎርፍ አደጋዎች እስካሁን በአጠቃላይ የ92 ሰው ሕይወት ጠፍቷል። 86 ሺህ ሰው ተፈናቅሏል። ከዚህ በኋላም 400 ሺህ ሰው ሊፈናቀል ይችላል ተብሏል። ጽዮን ግርማ ማምሻውን የብሔራዊ አደጋ ስጋት አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን አነጋግራ አጠር ያለ ዘገባ አዘጋጅታለች።
በኢትዮጵያ የከባቢ አየር ለውጥን ተከትሎ በመከሰት ላይ ያሉ ድርቅና የጎርፍ አደጋዎች የበርካታ ሰዎችን ህይወት አደጋ ላይ የጣለ ነው። በአፋር ክልል አሚባራ ወረዳ ቴሩ አካባቢ የአዋሽ ወንዝ በመሙላቱ ነዋሪው በውሃ ተከቧል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አቶ ምትኩ ካሳ ነዋሪውን ከውሃ ሙላት ለመታደግ እስካሁን እየተሰራ ነው ብለዋል።
ዋና መነሻው ትግራይ ክልል እንደመሆነ የወረዳና አላማጣ ላይ የዘነበው ዝናብ ነው። ወንዞች ወደታች ስለሚፈሱ የተፈጠረ 4 ቀበሌዎች ናቸው በውሃ የተከበቡት። ስለዚህ በመኪና አንቺ ልጠጠሹ መግባት ስለማይቻል ሄሊኮፕተር ነው ያሰማራ ነው። ስለዚህ በሄሊኮፕተር አማካኝነት የተከበቡ ሰዎች የማውጣት ስራ ተሰርቷል። 2 ሰው ሞቷል የሚል ሪፖርት ደርሶናል ከአፋር ክልል።
ይህ ከባድ ዝናብ መጣል ከጀመረበት ጊዜ አንስቶ ለጎርፍ ተጋላጭ በሆኑ 6 ክልሎች ላይ አደጋ መድረሱ የተናገሩት አቶ ምትኩ እስከ ዛሬ ዕለት 92 ሰዎች መሞታቸውን፣ 86 ሺህ ሰው ከቀያቸው መፈናቀላቸውን፣ እንዲሁም ለጊዜው ቁጥሩ ያልታወቀ ሰብልና የእርሻ ቦታዎች መውደማቸውን፣ በተጨማሪም በቀጣይ ወደ 400 ሺህ የሚጠጋ ሰው ይፈናቀላል የሚል ስጋት እንዳለም አስረድተዋል። በቀጣይም የኢሊኖ ተቃራኒ የሆነው ላሚና እየተከሰተ በመሆኑ እስከ ጥቅምት ድረስ ከፍተኛ ዝናብ እንደሚኖር ገልጸው በተለይ ወንዝ ዳር የሚኖሩ ሰዎችን ከአካባቢው ለማንሳት ጥረት እየተደረገ ነው ብለዋል።
በሙርሌ ጎሳ ታጣቂዎች የተወሰዱ ከተባሉት ኢትዮጵያውያን ሕፃናት ወደ ሀገር የተመለሱት ቁጥር 44 መድረሱን የጋምቤላ ክልል ፕሬዚደንት አስታውቀዋል። ፕሬዚደንት ጋት ሉዋክቱትን በስልክ ያነጋገራቸው እስክንድር ፍለው ተከታዩን አጠር ያለ ዜና አድርሶናል።
14 ሕፃናትን ወደ አገራቸው በመመለስ የተጀመረው ጥረት ተጠናክሮ መቀጠሉን ነው የጋምቤላ ክልል ፕሬዝዳንት ማምሻውን በስልክ የገለጹልኝ። ፕሬዝዳንቱ ጋትሎ አክቱት እንዳሉት ተጨማሪ 15 ሕፃናት ወደ አገራቸው ተመልሰዋል። እናም የተመላሾቹ ቁጥር 44 ደርሷል። እስካሁን ሁሉም ሕፃናት የተመለሱት በመልካም ጤንነት መሆኑንም አረጋግጠዋል። ለሕፃናቱ መመለስ ዋነኛው ድርድር የተካሄደው ራሳቸውም የሙርሌ ጎሳ አባል በሆኑት የደቡብ ሱዳን ምክትል የመከላከያ ሚኒስትር ዴቪድ ያው አማካኝነት መሆኑ ይታወቃል። በዚህ ድርድር መሰረት ህጻናቱን ከያሉበት የማሰባሰቡ ስራ ውጤት እያስገኘ መሆኑንም የጋምቤላው ክልል ፕሬዝዳንት አስረድተዋል። መቼ ተጠቃለው እንደሚመለሱ ማወቅ የማይቻለውም ይሄው የማሰባሰብ ስራ በሚወስደው ጊዜ ምክንያት መሆኑን ጠቁመዋል። የተጠለፉት ህጻናት በሙሉ እንደሚመለሱ ግን እምነታቸው ነው። እየተገኙ ስለሆነ ይመለሳሉ ነው ያሉት። ወደ ጋምቤላ ክልል የገቡ የሙርሌ ጎሳ ታጣቂዎች በፈጸሙት ጥቃት 208 ሰዎች መገደላቸው፣ 125 ህጻናት ደግሞ ታፍነው መወሰዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩጋንዳው ፕሬዝደንታዊ የቃለ መሐላ ስነ ስርዓት የታደሙ የዩናይትድ ስቴትስ፣ የካናዳና የአውሮፓ ህብረት ልዑካን በጦር ወንጀል የሚፈለጉት የሱዳኑ ፕሬዝደንት ኦመር አልበሽር በስነ ስርዓቱ ላይ መገኘታቸውን በዝምታ ተቃውሟቸውን ገለጡ። በሽር ትናንት ከቀትር በኋላ ፕሬዝደንት ዮዌሪ ሙሴቪኒ ቃለ መሐላ በፈጸሙበት ስነ ስርዓት ከተገኙ በኋላ ወደ አገራቸው ተመልሰዋል። ማይክል ብራውን እና ኤሊዛቤት ፓውላት ከካምፓላ ለአሜሪካ ድምጽ ያጠናቀሯቸውን ዘገባዎች አሉላ ከበደ እንደሚከተለው ይዞ ቀርበዋል።
ምዕራባውያኑን ልዑካን ለዝምታ ተቃውሞ ያነሳሳው በጅምላ ጭፍጨፋና በጦር ወንጀለኝነት ተጠርጥረው ሄግ በሚገኘው ዓለም አቀፍ የጦር ወንጀለኞች ችሎት በእንግሊዝኛው ምህጻረ ቃል አይሲሲ የሚፈለጉት የሱዳኑን ፕሬዚዳንት ኦማር አልበሽር በሥነ ሥርዓቱ መገኘትና የኡጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ ችሎቱን በማሳነስ የሰጡት አስተያየት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በትላንትናው ዕለት ይፋ እንዳደረገው ልዑካኑ የካምፓላውን ስነ ስርዓት ረግጠው ለመውጣት ተገደዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኤሊዛቤት ትሩዶ ጨምረው እንደተገለጡት በአይሲሲ የሚፈለጉት ፕሬዚዳንት ባሽር ያለምንም ጥያቄ ወደ ኡጋንዳ መብረርና መመለስ መቻላቸው ዩናይትድ ስቴትስን በእጅጉ ያሳሰበ ጉዳይ ነው። ኡጋንዳ የዓለም አቀፉ የጦር ፍርድ ቤት አባል አገር እንደመሆኗ የዚያችን አገር ምድር የረገጠ በጦር ወንጀል የሚፈለግ ተጠርጣሪ ይዛ ለችሎቱ ማስረከብ ነበረባት ሲሉ ያስረዱት የውጭ ጉዳይ ሚኒስቴር ቃል አቀባይ ኤሊዛቤት ትሩዶ በምትኩ የአገሪቱ መሪ ሙሴቬኒ በይፋ ለፍርድ ቤቱ ያላቸውን ንቀት ማሳየታቸው አሳዛኝ መሆኑን ገልጠዋል። በሥነ ሥርዓቱ ለተገኙ የአፍሪቃ አገር መሪዎችና ሌሎች ልዑካን ባሰሙት ንግግር ችሎቱን እንደማይደግፉ የተናገሩት የኡጋንዳው ፕሬዚዳንት ዋጋ የሌላቸው ሰዎች ስብስብ ሲሉ ነው ክብር አሳጥተው መጥራት የመረጡት ችሎቱን። ቃል አቀባይዋ ሲያስረዱም ልዑካኑ የወሰዱት እርምጃ ተገቢ ነው ብለዋል።
We believe that walking out in protest is an appropriate reaction to a head of state mocking efforts to ensure accountability.
የጅምላ ፍጅት የተፈጸመባቸውን ንጹሃንና በሰብዕና ላይ የተቃጣ የጦር ወንጀል ተጠያቂነትን ለማረጋገጥ በሚደረጉ ጥረቶች ላይ ለሚሳለቅ የአገር መሪ ተገቢ ምላሽ ነው ብለን እናምናለን።
እንደ አውሮፓውያን የዘመን አቆጣጠር ከ1986 ዓመተ ምህረት አንስቶ በስልጣን ላይ ለቆዩት ሙሴቬኒ የትላንቱ ቃለ መሐላ ስነ ስርዓት አምስተኛቸው ነው።
ስፖርተኞች ኃይል ሰጪ መድኃኒቶችን እንዳይጠቀሙ የወጣውን ሕግ ኬንያ አለማክበሯን ዓለም አቀፉ የጸረ ኃይል ሰጪ መድኃኒት መስሪያ ቤት ከውድድር አግዷታል። በዚህ ምክንያት ሪዮ ውስጥ በሚካሄደው የዘንድሮ የበጋ ኦሊምፒክስ ጨዋታዎች የመካፈል እድሏ አስጊ ደረጃ ላይ እንደሚገኝ ተገልጿል። የኬንያ ኦሊምፒክስ ኮሚቴ ግን ውሳኔውን ይግባኝ እላለሁ ብሏል። ለማንኛውም ውሳኔው የሚጸናው ዓለም አቀፉ የኦሊምፒክ ኮሚቴ ሲያጸድቀው እንደሆነ ይታወቃል። ይህን ዜና አስመልክቶ ወደ ኋላ ዘገባ ይኖረናል።
የደቡብ አፍሪቃ ከፍተኛ ፍርድ ቤት ግማሽ ሚሊዮን የሚሆኑ የቀድሞና የወቅቱ የማዕድን ሰራተኞች በ32 የወርቅ ማዕድን ኩባንያዎች ላይ የህብረት ክስ እንዲመሰርቱ በዛሬው ዕለት ፈቅደዋል። ሰራተኞቹ በማዕድን ስራቸው ወቅት የሳንባ በሽታ እንደያዛቸው ገልጸዋል። የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓውል ከጆሃንስበርግ ያስተላለፈችውን ዘገባ አዳነች ፍሳዬ ታቀርባለች።
የማዕድን ሰራተኞቹ ጠበቃ ቻርልስ አብራምስ በደቡብ አፍሪቃ ለመጀመሪያ ጊዜ ይህን ያክል ብዛት ያላቸው ሰራተኞች በህብረት ክስ እንዲያቀርቡ መወሰኑ ታሪካዊ ነው ብለዋል። ጠበቃው ለአሜሪካ ድምጽ ሬዲዮ ይህን ያሉት የደቡብ አፍሪካው ከፍተኛ ፍርድ ቤት ውሳኔ ከሰጠ በኋላ ነው።
I think that what this means is that law in the context of
እኔ እንደሚመስለኝ ይህ ማለት ሰዎች ከሚያካሄዱት ማህበረሰባዊ ትግል በተለይም የማዕድኑ ማህበረሰብ ከሚያካሄደው ትግል አንጻር ሲታይ ትክክለኛ የህግ ስርዓት ሲኖር ህጉ ትግሉን በማራመድ ረገድ ጠቃሚ ሚና ሊጫወት እንደሚችል ያሳያል።
የሳምባ በሽታ የያዛቸው በብዙ መቶዎች የሚቆጠሩ የማዕድን ሰራተኞችና ቤተሰቦቻቸው ከዓለም ታላላቅ የማዕድን ኮርፖሬሽኖች አንዳንዶቹ የሆኑት ኮርፖሬሽኖችን እንዲከሱ ዛሬ የፈቀዱት 3 ዳኞች ናቸው። የማዕድን ኩባንያዎቹን የሚወክል ቡድን ባወጣው መግለጫ ኩባንያዎቹ ከፍተኛው ፍርድ ቤት ያስተላልፈውን ውሳኔ እያጠኑ ነው። የይግባኝ ማመልከቻ ለማስገባትም ሆነ ላለማስገባት በተናጠል እንደሚወስኑ ተገልጿል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ
ያደግን ጥለን ሌላ የተሻለች ኢትዮጵያን ፈጥራለን ከሆነ የዛች የተሻለች ኢትዮጵያን ሞዴል አሁን በተቃውሞ ሂደታችን ውስጥ ያንን ባህሪ ካላንጸባረቅን ነገ የተሻለች ኢትዮጵያ እንደምንገነባ ምንድነው ዋስትናው?
የግለሰቦች ስብስብ ነው ሀገርም የሚሆነው የተሰብም ከዛም በላይ እና የኛ የእያንዳንዳችን አክሽን ተደምሮ ትልቅ እንደሚሆን ካወቅን ሀገርም ማለት መሪም ማለት አብስትራክት የሆነ ግዙፍ ሳሙዌር የተቀመጠ ነገር እንዳልሆነና ትልቅ ፓወር እንዳለን ስናውቅ ለውጡም ሪሊ የእኛም ሪስፖንሲቢሊቲ ይቀጥላል።
የቀደሙት አቶ ተክለ ሚካኤል አበበ ከካናዳ፣ ቀጥሎ የሰማችኋቸው ደግሞ አቶ ዳዊት ከዩናይትድ ስቴትስ ናቸው። ዜጎች በዲሞክራሲ ግንባታ ሂደት ውስጥ ስለሚኖራቸው ሚና ከተከራከሩበት ነው የወሰድነው። በሰጥ አገባ ፕሮግራም ጠብቋቸው። አሁን የዕለቱ አብይ ርዕስ
ሰሞኑን በደቡብ ኢትዮጵያ ጥቃት ያደረስኩት እኔ ነኝ ሲል አርበኞች ግንቦት ሰባት ኃላፊነቱን ወስዷል። የድርጅቱ ሊቀመንበር ዶክተር ብርሃኑ ነጋ ዛሬ ከዝግጅት ክፍላችን ጋር ባደረጉት አጭር ቆይታ ትግላችንን የምናካሂደው እዚያው ኢትዮጵያ ውስጥ ከኢትዮጵያ ሕዝብ ጋር ሆነን ነው ብለዋል። የኤርትራ መንግስት አሰልጥኖ የላካቸውን አሸባሪዎች በቁጥጥር ስር ማዋሉን የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ ጸረ ሽብር የጋራ ግብረ ኃይል ማስታወቁ ይታወሳል። ሶሎሞን ክፍሌ ዶክተር ብርሃኑ ነጋን አነጋግሮ ተከታዩን ዘገባ አጠናቅረዋል።
ብርሃኑ ነጋ፣ የአርበኞች ግንቦት ሰባት ሊቀመንበር፣ በቅድሚያ ለጊዜው ላመስግን።
በጣም አመሰግናለሁ ሰለሞን።
በሰሜን ኢትዮጵያ በኩል ተደጋጋሚ ሙከራችሁ በሀገሪቱ መከላከያ ኃይል፣ በአማራና ትግራይ ብሔራዊ ክልሎች ፈጥኖ ደራሽ ፖሊስ በወሰደው እርምጃ ስለከሸፈባችሁ ነው አሁን በደቡብ ኢትዮጵያ በኩል ሙከራ ያደረጋችሁት ይላል የኢትዮጵያ መንግስት። በቅድሚያ ድርጅቱ አርበኞች ግንቦት ሰባት ለሰሞኑ የጥቃት ሙከራ ኃላፊነቱን ይወስዳል?
አዎ፣ ይሄ በደቡብ የምንቀሳቀሰው ኃይላችን ከዛ ውስጥ ከአንድ ቡድን ጋር የተደረገ ግጭት ነው። ግን ይሄ በሰሜን ኢትዮጵያ በኩል ወይም በኤርትራ በኩል የሚለው በአጠቃላይ ሁል ጊዜ የኢትዮጵያ መንግስት ይሄንን ከወያኔ ጋር የሚደረግን ጦርነት የኤርትራ ጉዳይ ለማድረግ ብዙ ሞክሮ አልተሳካለትም። ያልተሳካለት ምክንያት ይሄ ትግል ቀደም ብለን ጀምሮ እንዳለው የሚደረገው ከኢትዮጵያ ሕዝብ ጋር ነው። ዴሞክራሲ የሚፈልገው ነጻነት የሚፈልገው የኢትዮጵያ ሕዝብ ነው። ይህን ትግል የሚያደርገው የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ደግሞ ባለበት ቦታ ሁሉ ይሄ ትግል ይካሄዳል። ይሄ የአንድ ቦታ የአንድ አካባቢ ትግል አይደለም ብለን በተደጋጋሚ ስንገልጽ ነበር። ይሄንን የተግባር ምልክት ሲያዩ ነው እንግዲህ አሁንም የጀመሩትን የድሮ ዘፈን ይሄ የሞኝ ዘፈን ሁልጊዜ ሰባ የሚሉት አይነት ነገር ነው። ያንኑ ከመደጋገም በቀር አዲስ ነገር ሊያመጡ አልቻሉም። ምክንያቱም በደቡብ በኩል ከኤርትራ በኩል ገቡ ሊሉ አይችሉም። የሚያስኬድ አይደለም። እኛ የምናየው ይሄ እስከ ዛሬ ድረስ ወያኔ ኢትዮጵያን ህዝብ ለማታለል ያደረግ የነበረው ይሄ ከኤርትራ የመጣ ነው፣ የኤርትራ ትግል ነው፣ የኤርትራ የውጭ ኃይሎች የሚያደርጉት ነው የሚለው ነገር በማያወላውል መንገድ ይሄ ትግል በእርግጥም የሀገሩ ህዝብ ከወያኔ ጋር የሚያደርገው ቀላል ግን በጣም ግልጽ የሆነ የነጻነት ትግል መሆኑን በደንብ የታየበት ነው። ይሄ ደግሞ ወደፊትም በደቡብ ብቻ ሳይሆን በተለያዩ ቦታዎች በተለያዩ የኢትዮጵያ ክፍሎች የሚደረግ ትግል መሆኑን የዛ ትግል መጀመሪያ መሆኑን ያሳየበት ነው። በእኛ በኩል እንደዛ ነው እናየው።
ለመሆኑ ምን ያህል ይሆናሉ ይህን ጥቃት ለማድረስ የሞከሩት?
ኦ ይሄ ከአንድ አነስተኛ ቲም ጋር ነው የተደረገው። ሌሎቹ የተለያዩ ኃይሎች ናቸው በደቡብ ውስጥ እንኳን የሚንቀሳቀሱት። ይሄ ከአንድ በአንድ አካባቢ ሲንቀሳቀስ ከነበረ ትንሽ ቡድን ጋር የተደረገ ነው። እንደዛም ሆኖ ነው ይሄን ያክል ክፍያ የከፈሉበት።
መንግስት የጦር መሳሪያ እንደያዘባችሁ የተማረኩና የተገደሉም እንዳለ ገልጿል። ምን ይላሉ? ስለዚህ የተማረኩ ካሉስ ምን ያህል ናቸው?
በዛ በኩል እኛ መረጃዎቹን እየሰበሰብን ነው። የተወሰኑ ጓዶቻችን መስዋዕታቸውን እናውቃለን። ዝርዝር መረጃ እየተከታተልን ነው። ግን በቁጥር ይሄን ያክል ነው ብለን አንናገርም። በመርህ ደረጃም እንዲህ አይነት እንትን አናገርም።
ኢትዮጵያ ውስጥ ነው የምንንቀሳቀሰው ካላችሁ በየትኞቹ አካባቢዎች ብዬ መጠየቅ እችላለሁ?
አዎ፣ በሁሉም የኢትዮጵያ አካባቢ። ይሄ አሁን ገና የመጀመሪያው ምልክት ነው። በሁሉም የኢትዮጵያ አካባቢ፣ በደቡብም ውስጥ አሁን አንድ አካባቢ ነው እነሱ በአርባ ምንጭ ዙሪያ አካባቢ ያለውን ነው። እዛም ውስጥ እንደውም ከአንድ ትንሽ ቡድን ጋር ነው ይሄ ነገር የተደረገው። ሰፋ ያለ የኢትዮጵያን ክልል የሚያጠቃልል እንቅስቃሴ ነው ይሄ የሚሆነው። በደቡብም፣ በምዕራብም፣ በምስራቅም፣ በሰሜንም እነኚህ እንቅስቃሴዎች ይቀጥላሉ። የኢትዮጵያ ሕዝብም ይሄን አውቆ ይሄ ትግል በሁሉም አቅጣጫ የሚደረግ የኢትዮጵያ ሕዝብ ትግል በጣም በጣም ትንሽ ለሆነ ጥያቄ በመረጥናቸው ሰዎች እንተዳደር፣ በዴሞክራሲያዊ ስርዓት እንኑር የሚል ቀላል ጥያቄ ይሄንን በጉልበት ካልሆነ በምንም አይነት ህዝብ መብት ሰጥቼ አላስተዳድርም ያለ እምቢተኛ መንግስት
ሌላ አሜሪካ ስላጣ የተገባበት ነው። ይሄ ጦርነት ይሄ ትግል ነገ ሊቆም ይችላል። ኳሱ ያለው ወያኔ ጋር ነው። ወያኔዎች የኢትዮጵያን ህዝብ መብት ለማክበር ዴሞክራሲያዊ ስርዓትን ለመፍጠር ከዛ ውጭ ሌላ አማራጭ እንደሌለ በደንብ ተረድተው ወደዛ የሚሄድ እንቅስቃሴ ማድረግ እስካልጀመሩ ድረስ እስከ መጨረሻው ይሄ ትግል ይቀጥላል። በኦሮሚያ ያየነውን ትግል በሌሎችም የኢትዮጵያ አካባቢዎች ያዩታል። በሰላማዊ መንገድ፣ በህዝባዊ እምቢተኝነት፣ በአመፅ በታገዘ ትግል ሁሉ ነው። ሁለንተናዊ ትግል ነው የምንለው ለዚህ ነው።
ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበር፣ አመሰግናለሁ።
በጣም አመሰግናለሁ ሰለሞን።
የኢትዮጵያ ብሔራዊ ደህንነት አገልግሎትና የፌዴራሉ ፖሊስ የጸረ ሽብር ግብረ ኃይል የኤርትራ መንግሥት አሰልጥኖ የላካቸውን አሸባሪዎች በቁጥጥር ስር መዋሉን የገለጸው ትላንትናና ከትላንት በስቲያ መሆኑ ይታወቃል። ለማስታወስ የመንግሥቱ ቃል አቀባይ አቶ ጌታቸው ረዳ ስለዚሁ ሲናገሩ እንዲህ ነበር ያሉት።
በዚህ በጣም በተደራጀ መልኩ በርካቶች ፓስፖርት ተሰጥቷቸው ሬጉላር ፍላይት ነው ወደ ዩጋንዳ ሄደው ከዛ በኋላ ወደ ኬንያ ተጓጉዘው በተደራጀ መልኩ ጥቃት ለመፈጸም ሆኑ ሰው ኦል ደ ወይ ከአስመራ ጀምረው እንቅስቃሴ ሲያደርጉ የኢትዮጵያ መረጃ ደህንነት ሙሉ መረጃ ነበሩ። ሰው ክትትሉን ከአስመራ ጀምሮ ይከታተል ነበረ ማለት ነው። የገቡበት የሆነ ቦታ ገብተው ከዛ በኋላ ያው የሽብር ተግባር እንፈጽማለን የሚል ነው የሚፈጽሙት ወይ ሊፈጽሙ ያሰቡት ነገር በዝርዝር በቁጥጥር ስር ያሉት ወገኖች ምርመራ ሲጠናቀቅ የምናውቀው ነው የሚሆነው። በዋናነት ግን ሊፈጽሙት ያሰቡት ነገር ምንም ይሁን ምን አልፈጸሙትም። ብዙዎቹ በቁጥጥር ስር ውለዋል። የተወሰኑ ለማምለጥ የሞከሩ ተገለዋል። ይሄም ዋጋ አለው። ዞሮ ዞሮ ሻዕቢያ የሚቀጥል ይመስለኛል። እንደዚህ አይነት ነገር ዋጋው የሚከፍለው ዋጋ ኔጌቲቭ እስኪሆን ድረስ የማያዋጣው ሙሉ በሙሉ የማያዋጣው መሆኑን እስኪያውቅ ድረስ ስለዚህ የማያዋጣው ዋጋ ምንድን ነው የሚሆነው የሚለው በሂደት ምናየው ነው የሚሆነው።
ኤርትራ ውስጥ በሻዕቢያ የተለያየ የሽብር ስልጠና ሲሰጣቸው ከቆዩት መካከል ከመነሻ እስከ መድረሻቸው ድረስ የብሔራዊ መረጃና ደህንነት አገልግሎት ክትትል ሲያደርግ እንደነበር መናገሩን መግለጹን በወቅቱ ዜናችን ዘግበናል። ግብረ ኃይሉ የሽብር ድርጊቱን ለመፈጸም ኢትዮጵያ ገቡ ያላቸው ሰዎች ቁጥር ምን ያህል እንደሆነ ወይም እነማን እንደሆኑ ግን አልገለጸም። በቁጥጥር ስር በዋሉት ሰዎች ላይ የተጀመረው ምርመራ ግን ተጠናክሮ ይቀጥላል ብሏል። አድማጮች፣ አሸባሪዎችን አሰልጥና የላከችው ኤርትራ ናት ተብላ ስለምትከሰስም ከመንግሥት በኩል ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም።
ለመጽሔት ክፍለ ጊዜ ወደ አሰናዳናቸው ዘገባዎች እናልፋለን። ዩናይትድ ስቴትስ በድርቅ ለተጎዱ ኢትዮጵያውያን መርጃ የሚሆን የ128 ሚሊዮን ዶላር ተጨማሪ ድጋፍ ሰጥታለች። ትልቁ አደጋ አሁንም አለመቀረፉን የገለጹት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስኤአይዲ የዲሞክራሲ የግጭትና የሰብአዊ ጉዳዮች ተጠባባቂ ረዳት አስተዳዳሪ ቶማስ ቶል መዘናጋት እንደማያስፈልግ አስገንዝበዋል። አስቸጋሪውን ጊዜ እንዲወጡ ያገዛቸው የዩናይትድ ስቴትስ መንግስትና ሕዝብ ድጋፍ መሆኑን የተናገሩት ደግሞ በብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ናቸው። እስክንድር ፍሬው ተከታዩ ልኳል።
በድርቅ ምክንያት ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን የ10.2 ሚሊዮን ኢትዮጵያውያን ፍላጎት ለማሟላት ከዩናይትድ ስቴትስ የሚደረገው ድጋፍ ቀጥሏል። የዛሬውን ተጨማሪ ድጋፍ ይፋ ያደረጉት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የዲሞክራሲ የግጭትና የሰብአዊ ጉዳዮች ተጠባባቂ ረዳት አስተዳዳሪ ቶማስ ስታይል በርካታ ክፍተቶችን እንደሚደፍን አብራርተዋል።
I'm pleased to announce today that USAID will be providing nearly 120
የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID ወደ 128 ሚሊዮን ዶላር የሚጠጋ ገንዘብ እንደሚሰጥ ይፋ ሳደርግ ደስታ ይሰማኛል። ዛሬ ይፋ ያደረግነው ገንዘብ የምግብ እርዳታን፣ የመጠጥ ውሃን፣ የተመጣጠነ ምግብና በጉብኝት የተመለከትኳቸውን ችግሮች ለመፍታት የሚሰሩ ተንቀሳቃሽ የጤና ቡድኖችን አገልግሎት ጨምሮ ጠቃሚ ሰብአዊ ድጋፍ ለማቅረብ ያስችላል። ከጥቅምት 2007 ዓመተ ምህረት ወዲህ 705 ሚሊዮን ዶላር የሚገመት ድጋፍ በማድረግ ዩናይትድ ስቴትስ ትልቋ የኢትዮጵያ ድጋፍ ሰጪ ሆና ትቀጥላለች። ይህም በዚህ አስቸጋሪ ጊዜ ኢትዮጵያውያንን ለመርዳት ያለንን ቁርጠኝነት ያሳያል።
የተረጆቹን ፍላጎት ለማሟላት የሚደረገው ጥረት በትኩረት ተጠናክሮ መቀጠል እንዳለበትም ተጠባባቂ ረዳት አስተዳዳሪው ተናግረዋል።
It's clear to me that our humanitarian and resilience programs are helping people get through this drought. The needs are still there, people are suffering, but
የሰብአዊ እርዳታ አቅርቦትና አደጋን የመቋቋም አቅምን የማጎልበት ፕሮግራሞቻችን ሰዎች ይህንን ወቅት እንዲያልፉ እየረዱ መሆናቸውን አይቻለሁ። የእርዳታው ፍላጎት አሁንም አለ። ሰዎች እየተሰቃዩ ነው። ሆኖም ግን የኛ እርዳታ ከመንግስትና ከአጋሮቻችን እንዲሁም ከሌሎች ለጋሾች ጋር በመቀናጀት አስተዋጽኦ እያደረገ ነው። ነገር ግን የእርዳታ ፍላጎቱ አሁን ካለው አቅርቦት በእጅጉ ይበልጣል። የተረጂዎቹን ፍላጎት ለማሟላት የእርዳታ አቅርቦትን ለማዳረስ ያለን ጊዜም አጭር ነው። ድርቁም አላበቃም። ወደ አፋር ተጉዘን ነበር። አካባቢው አረንጓዴ ነው። ሳርም እየበቀለ ነው። ነገር ግን እስከ ጥቅምትና ህዳር ድረስ ሰብል አይደርስም። በመሆኑም የእርዳታ ፍላጎቱ አሁንም አለ። እንዲያውም በሚቀጥሉት ጥቂት ወራት ይጨምራል። ስለዚህ ከትኩረታችን መዘናጋት የለብንም።
አዲሱ እርዳታ ይፋ በተደረገበት ስነ ስርዓት ላይ የተገኙት የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ዩናይትድ ስቴትስ በትክክለኛ ሰዓት እየደረሰች መሆኑን ገልጸዋል።
As you remember when we were declaring the humanitarian requirement document for the year 2016
እንደምታስታውሱት ለ2016 ዓመተ ምህረት በአውሮፓውያኑ የዘመን አቆጣጠር ያዘጋጀነውን የሰብአዊ እርዳታ ጥያቄ ሰነድ ይፋ ስናደርግ ያጋሮቻችን ምላሽ በጣም ዘገምተኛ ነበር። በተጠበቀው ደረጃም አልነበረም። ይህ አጋሮቻችንን ለመውቀስ አይደለም። ምክንያቱ በመካከለኛው ምስራቅ ጉዳይ ተይዘው ነበር። የነርሱን ድጋፍ ለማግኘትም ውድድር ነበር። ለኢትዮጵያ ድርቅ ተገቢውን ትኩረት ያልሰጡት በዚህ ምክንያት ነበር። የ10.2 ሚሊዮን ዜጎችን የምግብ አቅርቦት ለ2016 የመጀመሪያ ወራት እንድናሟላ አጋርነታቸውንና ቀረቤታቸውን ያሳዩን የዩናይትድ ስቴትስ መንግስትና ህዝብ ናቸው።
የዛሬው ድጋፍም በትክክለኛ ጊዜ የመጣና የሰኔን፣ የሐምሌንና የነሐሴን ፍላጎት ለማሟላት የሚያስችል መሆኑን አቶ ምትኩ ተቆመዋል። የ10.2 ሚሊዮን ኢትዮጵያውያንን ፍላጎት ለማሟላት ከሚጠበቀው 1.4 ቢሊዮን ዶላር እስካሁን የተገኘው 54% መሆኑንም ተክሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በቀጣዩ ርዕስም ከእስክንድር ጋር እዚያው አዲስ አበባ ይሆናል የምንቆየው። ሰሞኑን በኢትዮጵያ እየጣለ ያለው ዝናብ መነጋገሪያ ሆኖ ቀጥሏል ይላል። አብዛኞቹን የሀገሪቱን አካባቢዎች እያዳረሰ መሆኑንም የሚገልጸው ሚቴዎሮሎጂ አገልግሎት ኤጀንሲስ ስለዚህ ምን ይላል? እስክንድር ፍሬው ከአቶ ዱላ ሻንቆ ጋር በስፋት ተወያይቷል። አቶ ዱላ የኤጀንሲው ምክትል ስራ አስኪያጅ ናቸው። ለዛሬ ባጭሩ ተከታዩን አሰናድቷል።
እንደምታውቀው በአሁኑ ጊዜ በልግ ውስጥ የሚመደብ ነው ግንቦቱ ዝናብ። እኛ ከኤልኒኖ ውስጥ ስላለን አሁን ኤልኒኖ ውስጥ ነው ያለ ነው። ኤልኒኖ ማለት ባህር ወለሉ ሙቀት ነው። አሁንም ከአንድ ዲግሪ በላይ ነው ያለው። ስለዚህ ኤልኒኖ አለ ማለት ነው። እየቀነሰ ቢመጣም ኤልኒኖ በልግ ውስጥ ዝናብ እንደሚጨምር ይታወቃል። ስለዚህ በዛው መሰረት ከመደበኛ በላይ እንደሚሆን አስቀድመን መረጃ ሰጥተን ነበረ ማለት ነው።
እና ከመደበኛ በላይ ይሆናል ሲባል አሁን አንዱ መነጋገሪያ የሆነው ነገር እንግዲህ ግንቦት ነው። አሁን ዛሬ ቀን ላይ አንድ የአዲስ አበባ ከተማ ነዋሪ ሲናገሩ ከተማውት ልጀምር እና ግንቦት አይደለም ወይ ግንቦት አይመስልም ከፀሐዩ ይልቅ ዝናቡ ነው የሚያይለው የሚል ነገር ሲናገሩ ነበር። እና በሌሎችም የኢትዮጵያ አካባቢዎች እንደዚህ እንደሆነ ነው እየተነገረ ያለው። እና ምንድን ነው የሚመስለው አጠቃላዩ ነገር? እንደዚህ ሲጠበቅ ነበር ወይ በትክክል በግንቦት?
እንደተባለው ነው እውነት ህዝቡ ያለው ነው። ከመደበኛ በላይ ማለት ከሚጠበቀው በላይ ድሮ ህብረተሰቡ ከሚጠበቀው በላይ ሆነዋል ማለት ነው። እኛም በዛን ጊዜ ስንተጠነበረው ከመደበኛ በላይ ይሆናል ስንል ከሚጠበቀው በላይ እንደሚገኝ ይታይ ነበረ ማለት ነው።
እንግዲህ በእናንተ መስሪያ ቤት ትንተና መሰረት አቶ ዱላ በተለይ የትኞቹ የኢትዮጵያ አካባቢዎች ላይ ነው አሁን ዝናቡ በጣም ያየለው?
ዝናቡ አይሎ ያለው በሁሉም አቅጣጫ እየዘነበ ነው። ከምዕራብ እስከ ምስራቅ፣ ከደቡብ እስከ ሰሜን እየዘነበ ነው ያለው ማለት ነው። በአብዛኛው አሁን በዚህ በመካከለኛው ኢትዮጵያ ላይ በጣም ከፍተኛ ዝናብ እየዘነበ ነው። እንደገና በዚህ በደቡብ ኢትዮጵያ፣ በባሌ አካባቢ፣ በምስራቅ ኢትዮጵያ ላይ ዝናቡ እየዘነበ ነው ማለት ነው። እና ለምሳሌ አዋሳ ባለፈው ጊዜ ወደ 60 ሚሊሜትር አካባቢ ነው ዘነበው። በጣም ከፍተኛ ዝናብ ማለት ይቻላል። ከፍተኛ የሆነ ዝናብ ለምሳሌ አቦምሳ ላይ ወደ 76 ሚሊሜትር ዘንቧል። እጃጅ የሚባል አካባቢ ላይ 74.2 ሚሊሜትር ዘንቧል። እንደዚሁ ወደ ሊሙ ገነትም እንደዚሁ 32.8 ሚሊሜትር ዘንቧል። በየሁሉም አቅጣጫ በጣም ከፍተኛ ዝናብ ጨርጨር ለምሳሌ ጨርጨር አካባቢ ወደ 40.5 ሚሊሜትር በጣም ከፍተኛ ዝናብ የዘነበበት ቦታ ነው ማለት ነው። ስለዚህ በየቦታው በዚህ በማጀቴም አካባቢ በጣም ከፍተኛ ዝናብ ዘንቧል። አርባ ምንጭ አዋሽ አርባ አካባቢ አሁን ወደ አፋር አካባቢ ነው ከመተሃራ በታች ወደ 85 ሚሊሜትር ዘንቧል ማለት ነው። በጣም በሁሉም አቅጣጫ በጣም ከፍተኛ ዝናብ የዘነበ ነው።
አቶ ድላ አሁን አንዳንድ ሰዎች ለምሳሌ የሚያነሱት ነገር አለ። አምና ይቺ ሀገር ዝናብ በመጥፋቱ ምክንያት በድርቅ መመታቷ ትልቅ ዜና ሆኖ የቆየባት ሀገር ነች። የድርቁ ውጤትም አሁንም እንደቀጠለ ነው። ከአስር ሚሊዮን በላይ ሰዎች ወይም የአስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል። ከዛ በተቃራኒ ግን አሁን ደግሞ በዝናብ ብዛት እየተጠራች ነው፣ በጎርፍ እየተጠራች ነው። ጎርፍ ከፍተኛ ጎርፍ በየአካባቢው እያጋጠመ ነው። በጎርፍ ምክንያት በተከሰተ የድልድይ መደርመስ እና የመሬት መንሸራተት ሰዎች እየሞቱ ነው እና ይህንን ሁለት ተቃራኒ ሁኔታ እንዴት ያስታርቁታል? አቶ ዱላ የሚጠበቅ ነበረ?
ባለፈው ጊዜ የነበረው የዝናቡ እጥረት የኤልኒኖ ጋር የተያዘ ነው። አምናም ከኤልኒኖ ጋር የተያዘ ነው ማለት ነው። ኤልኒኖ እንደዚህ አይነት ተጠናክሮ ችግር በድርቅ አስከትሏል ማለት ነው። አሁን ደግሞ በስተ መጨረሻ ደግሞ እየወጣ ነው። በሚወጣበት አካባቢ ኤልኒኖ ማለት እየተዳከመ የወጣበት ጊዜ ደግሞ ይህንን እጥበት አምጥተዋል ማለት ነው። በጣም ከፍተኛ የሆነ ዝናብ ዘንቧል። ይሄ ስጋት በጣም ከፍተኛ ስጋት፣ ድርቁም ይሄ ጎርፉም በጣም አደገኛ ነው ማለት ነው። ስለዚህ በዚህ አቅጣጫ መንግስትም ህዝብም በጣም ጥንቃቄ እያደረገና የተዘጋጀበት ስለሆነ አስፈላጊውን እርምጃ የወሰደበት ነው ያለው ማለት ነው።
አቶ ዱላ ሻንቆ የኢትዮጵያ ብሔራዊ ሜትሮሎጂ አገልግሎት ኤጀንሲ ምክትል ዋና ዳይሬክተር፣ በጣም ነው የማመሰግነው ስለተለመደ ትብብሮት።
እሺ፣ በጣም አመሰግናለሁ። በጣም አመሰግናለሁ። እሺ።
ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ የነገረ ኢትዮጵያ ጋዜጣ ዋና አዘጋጅ የአቶ ጌታቸው ሽፈራው ጠበቃ የሃቢየስ ኮርፐስ አቤቱታ ራስን ከወንጀል ነጻ የማውጣት ቢያቀርቡም ተጠያቂ የሆነው አካል ማዕከላዊ ወንጀል ምርመራ የፍርድ ቤት መጥሪያ አልቀበልም እንዳለ ተገልጿል። ጉዳዩን እንደገና ለፍርድ ቤት ለማቅረብ ማሰባቸውንም ጠበቃው አስታውቀዋል። መለስካቸው አምሃ ዝርዝሩን ይዟል።
የሰማያዊ ፓርቲ ልሳን የሆነውን ነገረ ኢትዮጵያ የተሰኘ ጋዜጣ ዋና አዘጋጅ የነበረው አቶ ጌታቸው ሽፈራው ታህሳስ 15 ቀን 2008 ዓ.ም ፖሊስ በሽብር ድርጊት ጠርጥሬዋለሁ ብሎ በቁጥጥር ስር አውሎት እንደነበረ ታውቋል። የጸረ ሽብር አዋጁ በሚደነግገው መሠረትም ለአራት ጊዜ የ28 ቀናት የምርመራ ጊዜ መርማሪ ፖሊስ ከፍርድ ቤት እያስፈቀደ በስር እንዳቆየው ጠበቃው አቶ አምሃ መኮንን ያስረዳሉ። ሚያዝያ 14 ቀን 2008 ዓ.ም ግን ፍርድ ቤቱ የጊዜ ቀጠሮ መዝገቡን መዝጋቱን ገልጸዋል። ከዚህ በኋላ አካልን ነጻ ወደ ማድረግ ክስ እንደሄዱም አቶ አማ ያስረዳሉ።
ከዚያን ጊዜ ጀምሮ ወይ አልተፈታም ወይ መደበኛ ክስ አልቀረበበትም። የትኛውም ፍርድ ቤትም ታስሮ እንዲቆይ ትዕዛዝ አልሰጠም። ስለዚህ በእኛ በኩል ምናልባት በአንድ ሁለት ቀን ውስጥ የተለየ ነገር ሊኖር ይችላል፣ ወይ ክስ ይቀርብበታል ወይ ይለቀቃል የሚል ጠብቀን ነበር። ያ አልሆነም። ስለዚህ ከዛን ጊዜ ጀምሮ እሱ ህገወጥ ስለሆነ እንዲህ በሚሆን ጊዜም ህጉ የአካልን ነጻ የማውጣት ክስ ወይም የሃቢየስ ኮርፐስ የሚባለውን ክስ እንድናቀርብ ይፈቅዳል። በዛ መሰረት ሚያዝያ 20 ቀን የታሰረው በህገወጥ መንገድ ስለሆነ እንዲፈታም እንዲታዘዝ በሚል ለፌዴራል ከፍተኛ ፍርድ ቤት የአካልን ነጻ የማውጣት ወይም የሃቢየስ ኮርፐስ ክስ አቅርበናል።
የክስ ማመልከቻው የደረሰው ፍርድ ቤትም አቶ ጌታቸው ሽፈራውን የያዘው አካል ተጠርጣሪውን ይዞት እንዲቀርብና ለምን ይዞ እንዳቆየው እንዲያስረዳ ለግንቦት 11 ቀን 2008 ዓ.ም ቀጠሮ ቆርጦ መጥሪያ ለከሳሽ ሰጥቷል። አቶ አማ እንዳብራሩት ይህን መጥሪያ ይዘው ወደሚመለከተው አካል ማለትም ወደ ማዕከላዊ ወንጀል ምርመራ ሄደዋል።
የምርመራ ክፍሉ መጥሪያውን ሊቀበለን ፈቃደኛ አልሆነም። ምክንያት የሚያደርጉትም ጋዜጠኛ ጌታቸው ሽፈራ እንዲፈታ ተወስኗል፣ ይፈታል የሚል ነው። ነገር ግን በእኛ በኩል ይሄንንም ቢሆን እንዲህ ብላችሁ ለፍርድ ቤት መልስ መስጠት ያለባችሁ እናንተ ናችሁ፣ የፍርድ ቤት መጥሪያውን መቀበል ይገባችኋል የሚል ጥያቄ አቅርበን ነበረ። የተሰጠን ምላሽ ግን ከፈለጋችሁ መጥሪያውን አንቀበልም ብለዋል ብላችሁ በቃለ መሐላ አድርጋችሁ ለፍርድ ቤቱ መልሱ የሚል ነው። እስከዚህ ደቂቃ ድረስ ያው መጥሪያውን አልተቀበሉም፣ ተመልሰናል። እስከዚህ ደቂቃ ድረስም ወይ አልተፈታም ወይም አልቀረበበትም እና በዚህ ሁኔታ በእኛ በኩል ሙሉ በሙሉ ህገወጥ በሚባል እስር ውስጥ ነው ላለፉት 20 ቀን ውስጥ ያለው ማለት ነው። ጋዜጠኛው
እና ላለፉት 20 ቀን ስሜታቸው በስር የሚገኙት ህገወጥ በሆነ መንገድ ነው የሚሉ
ምንም ጥርጥር የለውም። እሱ እንዳልኩት ሰኔ 14 ቀን የጊዜ ቀጠሮ መዝገቡ ተዘግቷል። እሱም ማስረጃው በጃ ማስረጃ አድርገን ነው ክስ ያቀረብ ነው። ከዛ በኋላም ክሱን ለሚሰማ ፍርድ ቤትም አልቀረበም። ስለዚህ የትኛውን ፍርድ ጋዜጠኛ ጌታቸው ሽፈራው ታስሮ እንዲቆይ ትእዛዝ የሰጠበት ሁኔታ የለም። ስለዚህ ሙሉ በሙሉ በማያሻማ ሁኔታ በህገ ወጥ እስር ውስጥ ነው ያለው። ለዚህም ነው በእኛ በኩል የአካል ነጻ እንዲወጣ ክስ ያቀረብ ነው።
እና ወደፊት ምን ልታደርጉ አስባችኋል? በህግ አኳያ እናንተ
ምርመራ ተቋሙ እንደ ህጋዊ ተቋም ወይ ማስረጃ ለሚባል ከሆነ ክስ ይመሰርታል፣ ካልሆነም ጋዜጠኛ ጌታቸው ሽፈራውን ይለቀዋል ብለን ነው የምንጠብቀው። ይሄም አይሆን ከሆነ ግን ያው በተባለው መሰረት ማዕከላዊ ወይም የወንጀል ምርመራ ክፍሉ መጥሪያውንም አልቀበልም ብሏል ብለን ለፍርድ ቤት መልሰን አቤታችንን እናቀርባለን። ይሄን ነው ልናደርግ የምንችለው።
በጣም አመሰግናለሁ። አቶማ
አመሰግናለሁ።
በመጨረሻም ስፖርተኞች ኃይል ሰጪ መድኃኒቶችን እንዳይጠቀሙ የወጣውን ሕግ ኬንያ አለማክበሯን ዓለም አቀፉ የጸረ ኃይል ሰጪ መድኃኒት መሥሪያ ቤት አስታውቋል። በዚህም ምክንያት ሪዮ ውስጥ በሚካሄደው የዘንድሮው የበጋ ኦሊምፒክስ ጨዋታዎች የመካፈል ዕድሏ አስጊ ደረጃ ላይ እንደሚገኝ ተገልጿል። የኬንያ ኦሎምፒክስ ኮሚቴ ግን ውሳኔውን ይግባኝ እላለሁ ብሏል። ዘገባውን ከሌኒ ሩቫግ አግኝተናል። አዲሱ አበበ ያቀርበዋል።
ኬንያ ባለፈው ሚያዝያ ነው ይሄ ኃይል ሰጪ መድኃኒት መጠቀም ያስቀጣል ብላ ሕጉን ያወጣችው። በዚህ ረገድ ያለውን ችግር ለመቋቋምም አገር አቀፍ የጸረ ኃይል ሰጪ መድኃኒት ደንብ ደንግጋለች። የዘንድሮ የበጋ ኦሎምፒክ ጨዋታዎች ውድድር 3 ወራት ያህል ነው የሚቀራቸው። ኬንያም የተላለፈባትን እቀባ ለማስነሳት ትግል ላይ ትገኛለች። ኪፕቾንጌ ኪኖ የኬንያው ዓለም አቀፍ ኦሎምፒክ ኮሚቴ አባል ናቸው። ይግባኝ እንደሚሉ ለቪኦኤ ገልጠዋል።
ኬንያ በውድድሩ እንድትሳተፍ ዓለም አቀፉ የጸረ ኃይል ሰጪ መድኃኒት መሥሪያ ቤት ይፈቅድ ዘንድ ይግባኝ እንላለን። ያሳዝናል። የሀገራችን ወጣቶች በዘንድሮ ውድድር መሳተፍ እንዲችሉ እየለመንን ነው። እኛም ከዚህ መድኃኒት የጸዱ አትሌቶችን ለማቅረብ ነው የምንፈልገው።
ባለፉት 5 ዓመታት ኬንያ ከ40 በላይ አትሌቶቿ የኃይል ሰጪ መድኃኒት ፈተና እንደወደቁ ይታወቃል። ዓለም አቀፉ አትሌቲክስ ፌዴሬሽን ማኅበርም 18 ኬንያውያን አትሌቶችን በዚህ እጽ ምክንያት ከውድድር ማገዱ አይዘነጋም። የ100ና የ200 ሜትር ሯጩ ፊሊፕ ንግዎኖ ለዚሁ የሪዮ ኦሎምፒክስ ጨዋታዎች እየተለማመደ ነበር።
ይሄ ፍጹም እብደት ነው። ሁሉም አትሌት ኃይል ሰጪ መድኃኒት እንዳልወሰደ ያውቃሉ። እስከ ዛሬ ስንወዳደር እኮ ኃይል ሰጪ መድኃኒት እየተጠቀምን አልነበረም። ይህንን መድኃኒት እነማን እንደሚወስዱ እየታወቀ መላ ኬንያን ከዚህ አጓጊ ውድድር ማገድ ሊገባን የማይችል ነገር ነው።
አሰልጣኝ ፒተር ሙቺሪ የኬንያን ጸረ ኃይል ሰጪ መድኃኒት ሕግ ካረቀቁ ባለሥልጣናት አንዱ ናቸው።
በተሰጠን አስተያየት መሠረት እንድናደርግ የተነገረንን ሁሉ በተቻለን መጠን የፈጸምን ይመስለኛል። ምን ቀረ እንደሚሉ ግን አልገባኝም።
ኬንያ ላይ የተሰጠው እገዳ የሚጸናው ዓለም አቀፉ የኦሎምፒክ ኮሚቴ ሲያጸድቀው መሆኑ ይታወቃል።
ክቡራትና ክቡራን አድማጮች ዝግጅታችን እየተጋመሰ ነው። የዘገባዎች ክፍለ ጊዜን አጠናቀናል። የምሽቱን ዋና ዋና ዜናዎች እናሰማለን። በአፋር ክልል አሚባራ አካባቢ በጎርፍ ተጥለቅልቋል። ረባዳማዋ ቴሩ ከሌላ ቦታ በመቆራረጧ ነዋሪዎች በሄሊኮፕተር እንዲወጡ እየተደረገ መሆኑ ታውቋል። እስካሁን በአደጋው ሁለት ሰው እንደሞተ ተነግሯል። በሙርሌ ጎሳ ታጣቂዎች ተወሰዱ ከተባሉት ኢትዮጵያውያን ህጻናት ውስጥ ወደ ሀገር የተመለሱት ቁጥር 44 መድረሱን የጋምቤላ ክልል ፕሬዝደንት ጋት ሉዋክ ቱት አስታውቀዋል። በዩጋንዳው ፕሬዝደንታዊ የቃለ መሐላ ስነ ስርዓት የተገኙ የዩናይትድ ስቴትስ፣ የካናዳና የአውሮፓ ህብረት ልዑካን በጦር ወንጀል ተፈላጊው የሱዳኑ ፕሬዝደንት አልበሽር መገኘታቸውን በዝምታ ተቃውሟቸውን ገለጹ። በሽር ትናንት ከቀትር በኋላ ፕሬዝደንት ዮዌሪ ሙሴቪኒ ቃለ መሐላ ባደረጉበት ስርዓት ከተገኙ በኋላ ወደ ሀገራቸው ተመልሰዋል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። አፍሪካ በጋዜጦች ቀዳሚው ነው። አዘጋጅና አቅራቢ አዳነች ፍሳይ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያ የተከሰተው ድርቅ ወደ ረሃብ ሊያመራ እንደማይችል ተገለጸ። እስላማዊ መንግስት ነኝ የሚለው ቡድን አፍሪካ ውስጥ እንዳይስፋፋ ስጋት መኖሩ ታወቀ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኒውዮርክ ታይምስ ጋዜጣ ድረገጽ ታላቁ የረሃብ ዘመን አክትሞ ይሆን በሚል ርዕስ ባወጣው ጽሑፍ ኢትዮጵያ ውስጥ የተከሰተው ረሃብ 20 ሚሊዮን የሚሆን ህዝብ ከጠቅላላው ህዝብ 1/5 ማለት ነው ከፍተኛ የምግብ እጥረት እንዲገጥመው አድርጓል። ያም ሆነ ግን በሀገሪቱ የሚሞቱት ሰዎች ቁጥር ይጨምራል ተብሎ አይጠበቅም። በሌላ አነጋገር ኢትዮጵያውያን በረሃብ እያለቁ አይደለም ሲል ዘግቧል። በኒውዮርክ ታይምስ ጋዜጣ ላይ የወጣውን ጽሑፍ ያቀረቡት አሌክስ ዴዎል ስለ ረሃብና ስለ ሰብአዊ እርዳታ ከ30 ዓመታት በላይ ጥናት አድርጌያለሁ። ባለፈው ወር ኢትዮጵያን በጎበኘሁበት ወቅት ላየሁት ሁኔታ ግን አልተዘጋጀሁም ነበር ብለዋል። በሰሜንና በማዕከላዊ ክፍላተ ሀገር እየተዘዋወርኩ በተመለከትኩበት ወቅት ከውጭ ሀገራት የተገዛ ስንዴ በጣም አነስተኛ በሆኑ መንደሮችና እጅግ ርቀው በሚገኙ መንደሮች ሳይቀር ሲዳረስ አይቻለሁ። ይህ ሁሉ ሊሆን የቻለው በቻይኖች በተሰራው ባቡርና ከውጭ ሀገራት በተገዙ አዳዲስ የጭነት መኪናዎች ምክንያት ነው ሲሉም አክለውበታል። እንደ አውሮፓ አቆጣጠር በ1984 ዓ.ም ኢትዮጵያ ውስጥ ድርቅ በገባበት ወቅት ቢያንስ 600 ሺህ የሚሆኑ ሰዎች በረሃብ አልቀዋል። የሀገሪቱ ኢኮኖሚም ወደ 14% አሽቆልቁሎ ነበር። ኢትዮጵያ የሚለው ስም ራሱ የማቀቁ ሕፃናት የሚታዩባት የረሃብ ምልክት እንድትሆን አድርጎ ነበር። ታዲያ ኢትዮጵያ በዓለም ደረጃ ከነበራት የአስከፊ ረሃብ ተምሳሌትነት እንዴት ወደ ረሃብ ተከላካይነት ተሸጋገረች የሚል ጥያቄ ያቀርቡና አሌክስ ዴዋል በአብዛኛው ሰላምና የበለጠ ግልጽነት በመኖሩና ጭምት የሆነ እቅድ በመደረጉ ነው ሲሉ ራሳቸው መልሰውታል። ይህ ሁኔታ እንግዲህ ረሃብ ሰው ሰራሽ እንደሆነና የፖለቲካ ጭቆና መሳሪያ ሲደረግ እንደሚከሰት ያሳየናል ብለዋል። እንደ አውሮፓ አቆጣጠር በ1984 ዓ.ም ኢትዮጵያ ውስጥ ረሃብ የገባው በትግራይና በኤርትራ ውጊያ ይካሄድ በነበረበት ወቅት ነው። የመንግስቱ ኃይለ ማርያም አገዛዝ ታዲያ ወደ አካባቢዎቹ የሚደረግ ንግድን አገደ። ገበያዎችን በቦምብ ደበደበ። በአማጽያን ቁጥጥር ስር በነበሩት ቦታዎች ላይ የአስቸኳይ ምግብ አቅርቦት እንዳይደርስ አደረገ። ለሲቪሎች መሰጠት የነበረበት የምግብ እርዳታም ለወታደሮችና ለመንግስት ሚሊሻዎች መደጎሚያ ሆነ ይላል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ። በ1987 ዓ.ም የረሃቡ ሁኔታ እየረገበ ሲሄድ ኦክስፋም የተባለው የረድኤት ድርጅት በመደበው ተልእኮ መሰረት በአካባቢው ስለነበረው የምግብ ገበያ ለማጥናት እኔና ሌሎች ተመራማሪዎች ሆነን ወደ ትግራይ ሄድን ይላሉ አሌክስ ዴዋል። በአካባቢው ተዘዋውረን ባየነውና ባጠናነው መሰረት ገበሬዎች ወደ ገበያ የሚሸጥ እህል ሲያመጡ መንገዶቹ ከወታደራዊ ፍተሻ ናቁጣዎች ነጻ ሲሆኑ፣ ቀን ላይ ከሚካሄድባቸው የቦምብ ድብደባ ለመትረፍ ሲሉ ገበያዎች በሌሊት ሲያካሄዱ የአካባቢው ኢኮኖሚ በጥሩ መልክ መንቀሳቀስ ጀመረ። ሌሊት ሌሊት በሚደረገው የገበያ እንቅስቃሴ ምክንያት የአካባቢው የምርት አቅርቦት ከፍ አለ። የምግብ ዋጋም ቀንሶ ሰዎች ሊገዙት በሚችሉት ደረጃ ላይ ደረሰ ይላሉ ይህን ጽሑፍ ያቀረቡት አሌክስ ደወል። ረሃብን ለማስወገድ ውጊያ ማቆም ያስፈልጋል። የመንግስቱ ኃይለማርያም አገዛዝ እንደ አውሮፓ አቆጣጠር በ1991 ዓ.ም ተደርምሶ ኢትዮጵያ በሟቹ ጠቅላይ ሚኒስትር መለስ ዜናዊ አመራር ስር ለአንድ ትውልድ ጊዜ ያህል ያላየችውን ሰላም አገኘች። አልፎ አልፎ በአንዳንድ ቦታዎች ድርቅ ቢከሰትም ረሃብ አልገባም። እንደ አውሮፓ አቆጣጠር በ1999 ዓ.ም በሀገሪቱ ደቡብ ምስራቅ በተፈጠረው የምግብ እጥረት ምክንያት 29,000 የሚሆኑ ሰዎች አለቁ። የኢትዮጵያ መንግስት ያኔ ከኤርትራ ጋር ጦርነት ላይ ስለነበር አነስተኛውን የሀገሪቱን ጥሪት በጦርነት ላይ አዋለ በሚል ቅሬታ የዓለም ማህበረሰብ የምግብ ረድኤት በማቅረብ ረገድ እጁን አልዘረጋም ነበር ሲሉ አሌክስ ዴዋል አውስተዋል። እንደ አውሮፓ አቆጣጠር በ2002 ዓ.ም ትልቅ ድርቅ ተከስቶ በአገር አቀፍ ደረጃ ረሃብ ገባ። ከተባበሩት መንግስታት የሕፃናት መርጃ ድርጅት ጋር ሆኜ በወሎ፣ በሐረርጌ፣ በሲዳማና በወላይታ ተዘዋውረን ባየነው መሰረት የተወሰነም ቢሆን ወደ መንደሮች ሳይቀር ረድኤት ለማድረስ ስለተቻለ ሰዎች በየቤታቸው ለመቆየት ቻሉ ብለዋል ዴዋል። አምና ኢትዮጵያ ውስጥ ኤል ኒኖ ያስከተለው ከባድ ድርቅ ሲከሰት ደግሞ ኢትዮጵያ ከምን ጊዜም በበለጠ ተዘጋጅታ ጠበቀች ይላሉ ይህን ጽሑፍ ያቀረቡት ሰው። የኢትዮጵያ መንግስት ቀደም ብሎ የምግብ እጥረት የገጠማቸውን ቤተሰቦች በምግብና በጥሬ ገንዘብ ሲረዳ ቆይቷል። ድርቅ የሚያስከትለውን ችግር ለመቋቋም ሲል የውሃ ማቆር፣ የዛፍ ተከላዎችን ሲያከናውን፣ መንገድ ሲሰራ፣ በተለይም በገጠሮች የጤና ጣቢያዎች ሲገነባ ቆይቷል። በዛም ላይ የኢትዮጵያ መንግስት አሁን ገንዘብ አለው። ኢትዮጵያ ነዳጅ ዘይት ከውጭ የምታስገባ ሀገር እንደመሆኗ መጠን ምናልባት የነዳጅ ዘይት ዋጋ ከፍ እንዳይል ለመዘጋጀት ሲል ማዕከላዊው ባንክ ወደ 1 ቢሊዮን ዶላር የሚጠጋ ገንዘብ መድቦ አስቀምጦ እንደነበረ የገንዘብ ሚኒስትር አብዱል አዚዝ መሐመድ ገልጸዋል። ሆኖም የነዳጅ ዘይት ዋጋ ዝቅ በማለቱ ድርቅ ከገባ በጥቂት ወራት ውስጥ መንግስት 300 ሚሊዮን ዶላር በአስቸኳይ የምግብ ረድኤት ላይ አዋለ። የገጠር ቤተሰቦች የሚተማመኑባቸው ፍየሎች፣ በጎችና የቁም እንስሳት አልቀዋል። የኢትዮጵያ ዓመታዊ እድገት በያዝነው ዓመት አቻምና ከነበረው 10% ወደ 8.5% ዝቅ እንደሚል ተንብየዋል። ይሁንና የ8.5% እድገት ራሱ አመርቂ ነው፣ ሰዎችም እየሞቱ አይደለም ካሉ በኋላ እናም የአስከፊው ረሃብ ዘመን አክትሟል ማለት ነውን ሲሉ ይጠይቁና እስቲ ሊሆን ይችላል ብለን እንለፈው በማለት አሌክስ ዴዎል ምኞታቸውን ገልጸዋል። በኢትዮጵያ ባየነው ተመክሮ መሰረት ታዲያ ረሃብን የሚያመጣም ሆነ የሚያቆም ፖለቲካ ነው ሲሉ አሌክስ ዴዎል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ በወጣው ጽሑፋቸው አስገንዝበዋል። የሲኤንኤን ድረገጽ ደግሞ ካለፈው ዓመት ወዲህ በአሸባሪነት የተገደሉት አፍሪካውያን ብዛት በመካከለኛው ምስራቅ እስላማዊ መንግስት ነኝ በሚለው ጽንፈኛ እስላማዊ ቡድን ከተገደሉት እኩል ወይም ከዛ በላይ ነው ሲሉ የዩናይትድ ስቴትስ ባለሥልጣኖች መናገራቸውን ጠቅሷል። የኦባማ አስተዳደር ባለሥልጣኖች ስለ ጉዳዩ በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ቀርበው ባስረዱበት ወቅት አፍሪካውያን ቦኮ ሐራምንና አልሸባብን የመሳሰሉት አሸባሪ ቡድኖችን በመታገል ላይ ባሉበት በአሁኑ ወቅት እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በአህጉራቸው ሰርጎ በመግባት የሽብር አደጋውን ሊያባብስ እንደሚችል ጠቁመዋል። የኢራቁ እስላማዊ መንግስት ነኝ የሚለው ቡድን በአፍሪቃ የሚኖረው ህልውናና ለመስፋፋትም ያለው መሰረት ያሳስበናል ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ለህግ መወሰኛው ምክር ቤት የውጭ ጉዳይ ኮሚቴ ማስገንዘባቸውን ሲኤንኤን ድረገጽ ላይ የወጣው ጽሑፍ ጠቅሷል። የዩናይትድ ስቴትስ ሴኔተሮች፣ የዩናይትድ ስቴትስ የውጭ ጉዳይና መከላከያ ሚኒስትሮች አፍሪቃ ከአሸባሪ ቡድኖች ጋር በምታካሄደው ትግል በመርዳት ረገድ ምን አይነት ሚና ሊኖራቸው ይገባል በሚለው ነጥብ ላይ በሚነጋገሩበት ወቅት ዩናይትድ ስቴትስ በአሁኑ ወቅት ከአፍሪቃ ሀገሮች የምታስገባው ነዳጅ ዘይት ከመካከለኛው ምስራቅ ከምትገዛው እንደሚበዛ ሳይጠቅሱ አላለፉም። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
አድማጮች፣ አሁን በቀጥታ ወደ ሰጣ ገባ ዝግጅት ይሆናል የምንገባው። የሰጣ ገባ ወቅታዊ አነጋጋሪ ጉዳዮች ላይ አትኩሮ በሚያስተናግደው ክርክር በተቃዋሚዎች መብት በዲሞክራሲ ሂደት የሚጫወቱትን ሚናና ፈተናቸውን እንዲሁም ተጠያቂነትን ብሎም የዜጎች ድርሻን አስመልክቶ የተካሄደ ክርክር የመጨረሻው ክፍል ነው። አሉላ ከበደ የዚህ ፕሮግራም አዘጋጅና አቅራቢ ይዞ የቀረበው እንከታተል።
ተክለ ሚካኤል አበበ ከቶሮንቶ ካናዳ፣ ዳዊት አጎናፍር ዚከነሴስ ከዴንቨር ከተማ። ስልጣን ላይ ያለ ኃይልን ተጠያቂ የሚያደርጉ ነገሮች ከመሄዳችን አስቀድሞ አንድ ነጥብ አያይዘን እናንሳ። ዲሞክራሲያዊ አሰራር በተቃዋሚዎች በራሳቸው በድርጅት ውስጥ ሳይሰፍን በአገር ደረጃ የሚለወጥ ወይም የሚመጣ ዲሞክራሲን ማሰብ የለባቸውም እስከሚለው ድረስ ይነሳል። አሁን ከምታነሷቸው ጭብጦች አንጻር ተቃዋሚዎች በራሳቸውስ ምን ያህል ዲሞክራሲያዊ አሰራርን ይከተላሉ? ያን እናመጣለን የሚሉትን ዲሞክራሲያዊ አሰራር በውስጣቸውስ የቱን ያህል አስፍነውታል? እነኚህ መታየት የሚችሉባቸውን ነጥቦች ብትከራከሩባቸው። ዳዊት?
አዎ ልክ ነህ አሉላ። በዚህ ላይ ብዙ ጊዜ ፍራቻ አለ በተቃዋሚዎች ዘንድ። እንግዲህ ያው በትርጉም እየረዳህን ኢንፊልትሬትድ ነን፣ ሰርጎ ገባለ ማሐከላችን በሚል ፍራቻ አንዳንድ ጊዜ ነገሮች መደበቅ ይጀምራል። ከነገሌ የዚህ ግሩፕ ናቸው፣ ነገሌ ደግሞ ከኛ ጋር ናቸው በሚል ስሜት የዲሞክራሲውን አካሄድ ይሰብራሉ። ነገር ግን በእውነት በትክክለኛ አካሄድ እስከተካሄደ ድረስ ማን የሚስማው ማን ዴሞክራቲክሊ ህዝብን በዲቤት አሳትፎ ዲሲዥኖችን ማድረግ በጣም ተገቢ ስራ ነው። ነገር ግን ቅድም እንዳልኩ ሚስጥር ይወጣል እንዲህ ይሆናል በሚል በጣም ፍራቻ ስላለ የሚስጥር ስራ፣ የጎን ስራ፣ የቡድን ስራ ይጀመርና ያ ነገር ደግሞ ያኛው ግሩፕ ተቃዋሚ ሆኖ እንዲነሳና አይ ይሄ እኛን አይወክሉም የሚለው ነገር ውስጥ ይከተናል። አገን አሁንም ቢሆን ግን ይሄ በሙሉ ኢትዮጵያ ውስጥ አምባገነናዊ ስርዓት እንዳለ ያው ብዙዎች የምንገነዘበው ነገር ነው እና ያ ነገር ቢሆንም እኛ አማራጭ ነን የምንለው አስተማሪዎች ሆነን ዲሞክራሲ ፔንፉል ነው ይባላል እና አንዳንድ ጊዜ ያው ያንን ፔንፉል ነገር እኛንም ሲጎዳ ተቀብለን አስተማሪያዊ ስራ መስራት ያለብን ይመስለኛል አሉ።
መልካም። ተክሌ፣
ዴሞክራሲ ብለው ወይ በሌላ ቃል ተጠቀም ትልቁ በሽታ በተለይ በእኛ ዘንድ ያየሁት እኔም እንደ ተቋሚ ቆጥሬ ማለት የተለየ ሀሳብ ያለ መውደድ የተለየ ሀሳብን የሚያነሱ ሰዎች የማርያም ጠላት አድርጎ የመመልከት ነው ይታል። አውቶማቲካሊ ወያኔ ብሎ ይፈርጀዋል። ይሄ በጣም ጤናማ ያልሆነ የተለየ ሀሳብን ያለ መቀበል በሽታ አለ። ስለዚህም የኢትዮጵያ ችግር የኢህአዴግ ብቻ ሳይሆን ባይዘወይ በአጠቃላይ የዛሬ 15 ዓመት የኢህአዴግ ብቻ አድርጌ የመለከተው ነበር እኔ በግሌ። አሁን ግን የኢትዮጵያ ችግር የሁላችንም ችግር ነው የተቃዋሚውም የሚል አመለካከት አለ። የኢህአዴግ ብቻ ሳይሆን የተቃዋሚውም ችግር ነው ዲሞክራሲያዊ አለመሆንና ይሄ የተለየ ሀሳብ ያለማስተናገድ አሉ።
ይሄ ምናልባትም በቀጥታ ከተቋማትና በድርጅትነት ከሚንቀሳቀሱ ድምጾች ወደ ዜጎች ዜጋ የሚመለከቱ ጉዳዮችን እንድናነሳ ይጋብዛል። ቀደም ሲል በነበረ ክርክራችሁ ተክሌ፣ ከውጭ ያለንም ዜጎች እኩል ድርሻ ያለን የምናግዘውን ያህል የእኛም ሀሳብ የሚሰማበት መንገድ ብልሃል። እስኪ ኃላፊነቶችንም አብረን እናምጣ። ዜጎችስ በሀገራቸው እንዲመጣ ለሚፈልጉት ለውጥ ምን ሚና ምን ኃላፊነትስ አለባቸው? ቤቱን ያህል ኃላፊነት አንድ ዜጋ ከራሱ ጋር ሊያያይ ሊያገናኝ ይገባዋል። አንዳንድ ጊዜ የሚደረጉ ተጽዕኖዎች የሚመጡ ሀሳቦችም ከኃላፊነት ውጪ የሚመስሉበትም ጊዜ አለና ለውጥ እንዲመጣ አንድ ዜጋ ምን ግዴታ አለበት ብለህ ታምናለህ? የራስህን ጨምረ። ተክሌ፣ ካንተው ልጀምር።
ውል ቅን ልቡና ያስፈልጋል። የመጀመሪያው ደግሞ በተቻለ መጠን በተለይ በውጭ የሚኖረው በውጭ ስልህ በሰለጠነ የሚባለው ዓለም በተለምዶ የምዕራቡ ዓለም ማለት ነው፣ አውሮፓና አሜሪካ፣ ሰሜን አሜሪካ የሚኖር ሰዎች በተወሰነ መልኩ ሀሳብን በነጻነት መግለጽ የሚቻልበት አካባቢ ነው የኖር ነው እና 10 ዓመት 20 ዓመት ከኖርን በኋላ ይገርመሃል ሲል የምናንጸባርቀው ባህሪ የድሮ ይሄ ቅድም ያልኩ አዲስ ሀሳብ ስንሰማ የመታመምና ሰዎች እንደ ጠላት አድርጎ የመፈረጅ አይነ ትልቁ መስተካከል አለበት። በዚህ ያለው ኃላፊነት የምለው እኔ ሀሳብን ቶለሬት ማድረግ መታገስ፣ የተለያዩ ሀሳቦችን መዳበር አለበት አንደኛ። ሁለተኛ ኃላፊነት ያለው ተቃውሞ ማድረግ ያስፈልጋል። አሁን ለምሳሌ ኢትዮጵያ ውስጥ ህወሀት ዶሚኔት እንደሚያደርግ የታወቀ ነው። ግን ያ ማለት ግን ወስዶ ትግሬዎችን ሁሉ ለምሳሌ እንዲህ ናቸው ብሎ ለመፈረጅ ለመደምደም አያስኬድም። በፖለቲካ ልጅ በነበርንበት ሰዓት እንደዛ ልንል እንችላለን። ግን በፖለቲካ ሰው ከበሰለ በኋላ አንድን ብሔር ነጥሎ እንዲህ ነው ብሎ የመለየቱ አካሄድ በእኔ አስተያየት ኃላፊነት የጎደለው ነው። በተለይ በውጭ ያለን ሰዎች ኢህአዴግን ጥለን ሌላ የተሻለች ኢትዮጵያን ፈጥራለን ከሆነ የዛች የተሻለች ኢትዮጵያን ሞዴል አሁን ካላየ ነው በተቃውሞ ሂደታችን ውስጥ ያንን ባህሪ ካላንጸባረቅን ነገ ኢህአዴግን ከጣልን በኋላ የተሻለች ኢትዮጵያ እንደምንገነባ ምንድን ነው ዋስትን ነው? በውጭም በውስጥም ያለ ነው። አይ ቲንክ ኃላፊነት ሙሉ በሙሉ የሚሰማ አይደለም ማለት ይከብደኛል። አሉላ።
መልካም። ዳዊት?
አዎ እንግዲህ የግለሰቦች ስብስብ ነው ሀገርም የሚሆነው ቤተሰብም ከዛም በላይ እና ኢትዮጵያውያን እና ዜጎች እያንዳንዱ እኛ የምንወስደው አክሽን ኮንሲኩዌንስ እንዳለው መገንዘብ አለብን። ለእያንዳንዱ ዓለም እናደርገው ከንፈር ከመምጠጥ የዘለለ ነገር መሰራት አለብን። አሁን ለምሳሌ ከእስር ቤት የወጣው ወንድማችን ሀብታሙ ታሟል ተብሎ በጥቂት ጊዜ ውስጥ ከ10,000 ብር በላይ ሲዋጣ አይቻለሁ። እና እኛ ተመልካቾች ብቻ እንዳልሆንን መሪዎችንም መደገፍ እንዳለብን፣ እኛ ነገ ሊመጣ ለምንፈልገው አስተዳደር ቅንነት የተሞላውና ሪሊ እንደው ዲሞክራሲያዊ የሆነ አስተዳደር የእኛ ተሳትፎ ትልቅ ኮንትሪቢሽን እንዳለው አዝ ኢንዲቪጁዋልስ በነገር በሙሉ የኛ የእያንዳንዳችን አክሽን ተደምሮ ትልቅ እንደሚሆን ካወቅን ሀገርም ማለት መሪም ማለት የሆነ አብስትራክት የሆነ ግዙፍ ሳምዌር የተቀመጠ ነገር እንዳልሆነና የኛ የኢንዲቪጁዋሎች ስብስብ መሆኑን ስንረዳና ትልቅ ፓወር እንዳለን ስናውቅ ለውጡም ሪሊ የኛም ሪስፖንሲቢሊቲ ይቀጥላል። አሁን ብዙ ኢትዮጵያውያኖች እንደው ፓሽኔት ነን ለድርቁ ሁላችንም እያዋጣን ነው እገሌ ያረጋል ብለን ቁጭ አላልንም። ልክ እንደዛው በፖለቲካውም እና ሪሊ ሀገራችንን አፌክት በሚያደርጉት ነገሮች በሙሉ እኔ ድርሻ አለኝ ብለን ድርሻችንን መወጣት ስንጀምር ነው እንጂ ቁጭ ብለን ዜና እየሰማን ዝም ብሎ እንደው ክሪቲክስ እንሆን ለውጥ አናመጣም። አክቲቭ ፓርቲሲፐንትስ መሆን አለብን ዜጎች እና ራሳችንን ኢምፓወር ማድረግና ድርበ ያብር አንበሳ ያስር ይባላል እና ያንን ነገር ስንገነዘብ ስንተባበር በእውነት እንደው እንዴት ታላቅ ፓወር እንዳለን ትልቅ ለውጥ አብረን ማምጣት እንደምንችል ስንገነዘብ አይ ቲንክ አክሽናችንም ያንን ሪፍሌክት የሚያደርግ ይመስለኛል።
አክቲቭ ፓርቲሲፓንት ስትል ንቁ ተሳታፊዎች ማለት ነው።
ልክ ነው። አስግለኝ።
መልካም። በሰማያዊ ፓርቲ ውስጥ የተከሰተውን ችግር በእርግጥ በተጨባጭ ሆነውን በግጡ እስክንረዳ ለጊዜው የቅርቡን ይህን የውስጥ የሚመስል ፈተና መነሻ በማድረግ የችግሮቹ ምንነትና የሌሎች ወገኖች ተጽዕኖች በኢትዮጵያ ዲሞክራሲያዊ ሂደት ግንባታ የተቃዋሚ ድምጽ ሊኖረው የሚገባ ሚና፣ ፈተናዎችና እድሎች፣ እንዲሁም በመጨረሻ ባነሳ ነው ዜጎች ምን አይነት ሚናና ኃላፊነት ሊኖራቸው ይገባል የሚሉትን ነው በተከታታይ እየተመለከት ነው። የእናንተን ክርክር ተከትሎ አድማጮችም በያሉበት እንዲነጋገሩበት በግራም በቀኝም የተሰለፉት ባለጉዳዮቹ ራሳቸው የሚሳተፉባቸው ተከታታይ ውይይቶችን ለማቅረብ እንሞክራለን። ለአሁኑ ግን ተክለ ሚካኤል አበበ ከቶሮንቶ ካናዳ፣ ዳዊት አጎናፍር ከዴንቨር ኮሎራዶ ከዚህ ከዩናይትድ ስቴትስ እንግዶች የሁለታችሁንም ለጊዜያቸው አመሰግናለሁ።
እናመሰግናለሁ።
አድማጮች አሁን የፕሮግራም ማሳሰቢያ። ባለፈው ህዳር ወር የጀመረው ህዝባዊ ተቃውሞ ጋብ ካለ ወዲህ ኦሮሚያ ክልላዊ አስተዳደር ውስጥ የሰላም ሁኔታ ምን ይመስላል?
እዚህማ ገነት የረዳ የሚባል ከተማ ርቶ ከተማ ውስጥ ብላል። በአሁኑ ጊዜ ያለው ሁኔታ ከፍተኛ ስርዓት ውስጥ ነው ያሉ። ማታ ቤት ተብሮ ገብቶ መምህራኖችን መደብደብ፣ አስተዳደሮችን መደብደብ፣ እንደዚህ አይነት ሁኔታዎች አሉ።
የተለያዩ አንዳንድ ነገሮችን ብቻ ጠቅሼ ቢያልፍ ይሻላል እንጂ በኦሮሚያ ውስጥ ሁኔታው ይመሳሰላል፣ አንድ ነው። ከፍተኛ የመምህራኖች፣ የተማሪዎች፣ የወጣቶች የመታሰርና የመደብደብ በሰላም ወጥቶ አለመግባት እና ጭንቅ ላይ ነው ያለው ህዝብ።
ከምስራቅና ምዕራብ ወለጋ እንዲሁም ከአርሲ ዞን ከሻሸመኔ ነዋሪዎችን አነጋግረናል። የኦሮሚያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊም መልስ ሊሰጡን ቃል ገብተዋል። አያይዘን ነገ እናቀርባለን። ያድምጡ
አድማጮች። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ፕሬዚደንት ባራክ ኦባማና የውጭ ጉዳይ ሚኒስትር ጃን ኬሪ ደጋግመው እንደሚሉት የአየር ንብረት ለውጥ የዘመናችን እጅግ ፈታኙ ችግር ከሆነ የፓሪሱ የአየር ንብረት ስምምነት ፈተናውን በግንባር ለመጋፈጥ የሚያስችል የመጀመሪያ እርምጃ ነው ብሏል። የአየር ንብረት ለውጥን ለመፋለም አቅጣጫ ቀያሪ ነቁጥ ተብሎ የተሰየመው ርዕሰ አንቀጽ የዓለም መሪዎች ፓሪስ ላይ ተሰብስበው ባለፈው ታህሳስ 2 ሀገሮች ወደ ከባቢ አየር የሚያስገቡትን በካይና ሙቀት አማቂ ጋዞች መጠን እንዲቀንሱ የሚያደርጋቸውን ማዕቀፍ የሚደነግገውን ስምምነት አሳለፉ። ያ ስምምነት የዓለም የሙቀት መጠን ከኢንዱስትሪው አብዮት በቀደሙት ዓመታት ከነበረበት ከ2 ዲግሪ ሴልሺየስ በላይ ከፍ እንዳይልም ፈራሚዎቹ ወገኖች ለራሳቸው ግብ ያስቀመጡበት ነው። የስምምነቱን ግቦች ለማሳካት ዓለም የምጣኔ ሀብቱን አመራር ወደ ንጹሕ ኢነርጂ ማዞር ይጠበቅበታል። ርዕሰ አንቀጹ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኬሪ ካደረጉት ንግግር አንድ አንጓ መዞ ሲያስታውስ ከአየር ንብረት ለውጥ ጋር በያዝነው ግብግብ ፓሪስ አቅጣጫ ቀያሪ ሆናለች ማለታቸውን ይጠቅሳል።
Paris marked the moment when the world finally decided to heed the ever-rising mountain of evidence.
Paris ያሳየን ነገር ዓለም ለአመታት ሲቆለል የኖረውን የማስረጃዎች ተራራ ለማስተዋል መወሰኑን ነው። የአየር ንብረት ለውጥ አለ ወይንም የለም ይያልን መነታረካችንን እስከውዳኛው ለማስወገድና ይልቅ አንድ የዓለም ማህበረሰብ ሆነን ራሳችን በተከተልናቸው ምርጫዎቻችን ምክንያት ተፈጥሮ እጅግ ያሻቀበ በሄደ ፍጥነት እየተቀየረች መሆኗን አለይ የማይባል ሀቅ ለመጋፈጥ የተዘጋጀንበት ወቅት መሆኑን ነው ፓሪስ ያመለከተን።
ባለፈው ሚያዝያ 14 ሰነዱ ላይ ፊርማ የማኖር ስነ ስርዓት በተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት ኒውዮርክ ላይ መከናወኑንና ዩናይትድ ስቴትስን ጨምሮ 170 ባለድርሻ ወገኖች ስምምነቱን መፈረማቸውን ከ10 በላይ ደግሞ ዘልቀው ሄደው የራሳቸው ህግ ያደረጉት መሆኑን ርዕሰ አንቀጹ ይተነትናል። በመቀጠልም ስምምነቱ ኃይል እንዲኖረውና ተግባራዊ እንዲሆን ግን ከብክለቱ በድምራቸው 55 ከመቶውን የሚያዋጡ ቢያንስ 55 ባለድርሻዎች ሰነዱን መቀበል ማጽደቅና በፓርላማዎቻቸው አስወስነው የየሀገሮቻቸው ህግጋት አካል ማድረግ እንዳለባቸው አስታውሷል። ሀገሮች የፓሪስ ስምምነትን የራሳቸው ህግጋት ካደረጉ በኋላ ዓለም አነስተኛ የተቃጠለ ጋዝ ወይም ካርበን የሚያወጣና የአየር ንብረት ለውጡን መሸከም የሚችል ተለማጭ ምጣኔ ሀብት ወደ መገንባት የሚያደርገውን ጉዞ ያፋጥናል ብሏል ርዕሰ አንቀጹ። የውጭ ጉዳይ ሚኒስትር ኬሪ ያሰሙትን መልእክት እንዲህ ያነሳል።
የዚህ ፈተና አጣዳፊነት ይበልጥ እየገነነ የሚሄድ ነው። ዩናይትድ ስቴትስ በዚህ ዓመት መጨረሻ ስምምነቱን ኮንግረሷ በይፋ እንደሚያጸድቀው ህግ እንደምታደርገውም እንጠብቃለን። ዓለም አቀፍ አጋሮቻችንም ይህንኑ እንዲያደርጉ ጥሪያችንን እናሰማለን።
ርዕሰ አንቀጹም መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
ቆንጂት ታየነን በዚሁ ሰላም ደህና ደሩ እንላችኋለን። በትግርኛ ቋንቋ እስከሚቀርበው ዝግጅት ድረስ ሶሎሞን በዚህ ሙዚቃ እንሰናበት አድማጮቻችን።
አዎ፣ መሐመድ አማን ይቀጥላል።
ያ ጀሚላ 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 ያ ጀሚላ 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 ያ ጀሚላ ያ ጀሚላ Jamilan beredu belme malno ya si malen barbanu halka haleluya are tlagnis ngeri bemalak yetwat mata kona shal jamila jalale uweke apan ke mare jamilan tinjae maka e gafat ani sangor bada dami apanan kotu kotu sulishan chimbe nana pura mai le